ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ግጭት ሲባል መጀመሪያ የሰው ይገላል። ግጭት ሲባል ደግሞ ንብረቶች ይወድማል። ግጭት ሲባል ደግሞ መፈናቀሎች አሉ። እነዚህ አሁን አሉ። በተለይ በኢታንግ ወረዳ አራት ቀበሌዎች ቶታሊ የተፈናቀሉበት ሁኔታ አለ። ብዙ የሰው ህይወትም አልፏል። ቁጥሩም መቀለስም ታችል። ብዙ ንብረትም ወድሟል።
የጋምቤላ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኡጉቱ አዲንግን የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የአፈር ማዳበሪያ ጥያቄያቸው ያልተመለሰላቸው አማራ ክልል አርሶ አደሮች ስጋት አይሏል። መንግስት ደግሞ ከሚሊዮን በላይ ኩንታል ለስርጭት ተዘጋጅቷል ይላል። የዚህም ዝግጅት ዘገባ ደርሶናል፣ ቆየት ብሎ ይቀርባል። ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘናል። ሐሙስ ሐምሌ 13 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ኮርኔሊየስ ለስርጭት ምህንድስናው ከተቀሩ ባልደረቦቻችን ጋር ሆነን እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። የሰዓቱን ያለም ዜና የሚያሰማን ድርጅ ደስታ ነው። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። በድጋሚ የዕለቱን ዋና ዋና ዜናዎች አሰማችኋለሁ። የቀድሞ የባዴን አመራር እና የጥረት ኮርፖሬሽን ስራ አስኪያጅ ታደሰ ካሳ ወይም ታደሰ ጥንቅሹ ከእስር መፈታት፣ በኬንያ የተቃዋሚዎች ጥሪና የህዝቡ ምላሽ፣ የቻይናና የሩሲያ ወታደራዊ የጦር ልምምድ የሚሉት ዋና ዋናዎቹ ናቸው። ዝርዝሩን አሁን እናሰማቸዋለን። ከጥረት ኮርፖሬት ጋር ተያይዞ በእስር ላይ የነበሩት አቶ ታደሰ ካሳ በስፋት በሚታወቁበት አጠራር ታደሰ ጥንቅሹ ዛሬ ከእስር እንደተለቀቁ ጠበቃቸው አስታወቁ። አቶ ታደሰ ካሳ በቀረበባቸው ክስ ጥፋተኛ ተብለው ላለፉት 4 ዓመት ከ6 ወር በባህር ዳርና በአዲስ አበባ ማረሚያ ቤቶች በእስር እንደቆዩ ጠበቃቸው ገልጸዋል። መስፍን አራጌ ዝርዝሩን ይዟል።
የቀድሞው ጥረት ኮርፖሬት ስራ አስኪያጅ አቶ ታደሰ ካሳ ከኮርፖሬቱ ጋር ተያይዞ በቀረበባቸው የሙስና ወንጀል ክስ በአማራ ክልል ጠቅላይ ፍርድ ቤት ጥፋተኛ ተብለው 8 ዓመት ከአምስት ወር ተፈርዶባቸው እንደነበር ጠበቃቸው ህይወት ሊላይ ገልጸዋል።
ከጥረት ኮርፖሬት ጋር አብሮ በሚሰሩ ሌሎች ድርጅቶች ባለሀብቶችም ጭምር አብሮ የተከሰሱበትና 8 ክሶች የቀረቡበት ነበረ። ያም ክሱ ሲታይ ቆይቶ 8 ዓመት ከአምስት ወር ተፈርዶባቸው ነበር።
ጠበቃቸው ውሳኔውን በመቃወም በይግባኝ ሲከራከሩ መቆየታቸውን ያስታውሳሉ።
ይግባኝ ጠይቀን ነበረ ለክልሉ ጠቅላይ ፍርድ ቤቱ አልተቀበልነውም ብሎ ይግባኛችንን ውድቅ በማድረጉ ወደ የክልሉ ሰበር ሰሚ ችሎት ሄድን። እዛም ሳይቀበሉ ቀርቶ የፌዴራል ሰበር ሰሚ ችሎት ጉዳያችንን ይዘን ቀርበን ነበረ፣ ከዚህ ቀደምም ማለት ነው። እዛ ይዘን በቀረብንበት ጊዜ ፍርድ ቤቱ ሊስተካከሉ የሚገባቸውን ነጥቦች ጠቅሶ እንደገና ለክልሉ ሰበር ሰሚ ችሎት መልሶ እንዲመለከተው ውሳኔ ሰጥቶ መልሶታል። ሆኖም ግን የክልሉ ሰበር ሰሚ ችሎት ድጋሚ ውሳኔ ደርሶት አያስቀርብም በማለት መልሶት ነበር። በዚሁ መሰረት ያው ለሁለተኛ ጊዜ ፌዴራል ሰበር ሰሚ ችሎት ጉዳያችንን ይዘን ቀርበን አቤቱታችንን አቀረብን። ፍርድ ቤቱ ሲመለከት ቆይቶ ባለፈው ሐሙስ ስር ጀምሮ የመጡትን ውሳኔዎች ሙሉ በሙሉ በማሻር ፍርድ ቤቱ ሲመለከት ቆይቶ ዛሬ ከእስር ተለቀዋል።
በባህር ዳር ማረሚያ ቤት ለሶስት ዓመታት የቆዩት አቶ ታደሰ በጤና ችግር ምክንያት ከጥቅምት ወር 2014 ዓ.ም ጀምሮ ወደ አዲስ አበባ ቃሊቲ ማረሚያ ቤት ተዛውረው ሕክምናቸውን ሲከታተሉ መቆየታቸውን ጠበቃ ህይወት አስታውቀዋል። አቶ ታደሰ ከአራት ዓመት ከስድስት ወር የእስራት ቆይታ በኋላ ዛሬ ነጻ ተብለው ቤተሰቦቻቸው ጋር መቀላቀላቸውን ጠበቃቸው አያይዘው ገልጸዋል። በኢትዮጵያ በተለያዩ የመንግስት ከፍተኛ ኃላፊነቶች ላይ ካገለገሉት የቀድሞ ባለስልጣናት አንዱ በረከት ስምኦን በጥረት ኮርፖሬት ላይ ፈጠሩት በተባለው የሀብት ብክነት ወንጀል የስድስት ዓመት እስርና የአስር ሺህ ብር ቅጣት ተላልፎባቸው ከአራት ዓመት እስር በኋላ ጥር 17/2015 ዓ.ም በአመክሮ መለቀቃቸው ይታወሳል። ከፍተኛ ባለስልጣናቱ አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት የቦርድ ሰብሳቢነትና የዋና ስራ አስፈጻሚነት ኃላፊነታቸው ጋር በተያያዘ ወንጀል ፈጽመዋል በሚል በቁጥጥር ስር የዋሉት ጥር 2011 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ።
በኬንያ ዋና ከተማ በናይሮቢ በፖሊስና ድንጋይ ቦረወሩ ሰልፈኞች መካከል የተወሰኑ ግጭቶች ቢታዩም አጃንስ ፍራንስ ፕሬስ እንደዘገበው ጸረ መንግስት እንቅስቃሴው እንዲጠናከር ተቃዋሚዎች ያስተላለፉት ጥሪ ኬንያውያን በአመዛኙ ችላ ብለውታል። ዛሬ ፖሊሶች ናይሮቢ ውስጥ ተቃዋሚዎች ጠንካራ ይዞታ በሆነው ኪቤራ በሚባለው የድሆች ሰፈር ተቃዋሚዎች ላይ አስለቃሽ ጋዝና ጥይት ሲተኩሱ የኤኤፍፒ ዘገባዎች አይተዋል። በሌሎች አካባቢዎች ግን ባለፉት የተቃውሞ ሰልፎች ላይ ከነበረው ጋር ሲነጻጸር ዛሬ ግጭት ስለመከሰቱ የወጣ ዘገባ የለም። ዋናው የተቃዋሚ መሪ ራይላ ኦዲንጋ በዚህ ሳምንት ለሶስት ቀናት የሚዘልቅ የተቃውሞ ሰልፍ መጥራታቸው ይታወቃል። ትናንት ረቡዕ በተካሄደው ተቃውሞ የስድስት ሰዎች ህይወት መጥፋቱን ከተጎጂ ቤተሰቦች ማጣራቱን የኬንያ አምነስቲ ኢንተርናሽናል ቅርንጫፍ ገልጿል። ካለፈው መጋቢት ወዲህ ከተቃውሞ በተያያዘ 20 ሰዎች መሞታቸውን ከመንግስትና ሆስፒታሎች የወጡ መረጃዎች ያመለከቱ ሲሆን በጥብጡ ኬንያውያንና ዓለም አቀፉን ማህበረሰብ አሳስበዋል። ከመላው ዓለም 24 ሀገራት የብሪክስን ህብረት ለመቀላቀል መጠየቃቸውና ሌሎችም ፍላጎት ማሳየታቸውን ደቡብ አፍሪካ አስታወቀች። ደቡብ አፍሪካ ዛሬ ሐሙስ ይህንን ያስተዋወቀችው በሚቀጥለው ወር በሚካሄደው የአምስት አገሮች ህብረት ወይም ብሪክስ ጉባኤ በፊት መሆኑን አጃንስ ፍራንስ ፕሬስ ዘግቧል። ከአባል አገራቱ ከብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የመጀመሪያ ፊደላት ብሪክስ የሚለውን የአጽሮት ስያሜውን የወሰደው ቡድን የምዕራባውያንን የኢኮኖሚ የበላይነት ለመቋቋም የተመሰረተ ሲሆን ተጨማሪ አባላት በመቀበል ለመስፋፋት ክፍት መሆኑን አመላክቷል። የደቡብ አፍሪካ እና የብሪክስ አምባሳደር አኒል ሱክላል 22 አገሮች ብሪክስን በሙሉ አባልነት ለመቀላቀል የህብረቱን አባል አገራትን ጠይቀዋል። ተመሳሳይ ቁጥር ያላቸው ሌሎች አገሮችም የብሪክስ አባል መሆን ስለሚቻልበት መንገድ ይፋዊ ያልሆነ ጥያቄ አቅርበዋል ሲሉ በጆሃንስበርግ ለጋዜጠኞች ተናግረዋል። አምባሳደሩ አክለውም ብሪክስ በዓለም አቀፍ ፖለቲካ ረገድ የሚታዩ መዘዘኛ ልዩነቶች ለመለወጥ የሚሞክር ኃይል ብቻ ሳይሆን በዓለም አቀፉ የኢኮኖሚ ምህዳር እየሆነ ያለውንም እየለወጠ ነው ብለዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ እና የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ለመካከለኛው ምስራቅና አፍሪካ በአየር ንብረት የታገዘ ዘመናዊ እርሻና ቴክኖሎጂ ለማምጣት ላለመው የምግብ ደህንነትና የአየር ንብረት ተነሳሽነት የ70 ሚሊዮን ዶላር የጋራ ድጋፍ እንደሚሰጡ አስታወቁ። ሃሪስና ሄርዞግ ይህን ያስታወቁት ትናንት ረቡዕ የሁለትዮሽ ስብሰባቸውን ከማድረጋቸው በፊት ነው። በአየር ንብረቱ ለውጥ የሚከሰተውን የምግብ ተደራሽነት ችግር ለመጠበቅ ዩናይትድ ስቴትስና እስራኤል እያንዳንዳቸው 35 ሚሊዮን ዶላር ኢንቨስት እንደሚያደርጉ ምክትል ፕሬዝዳንቷ ካማላ ሃሪስ ገልጸዋል። በተያያዘ ዜናም የእስራኤል ፕሬዝዳንት አይዛክ ሄርዞግ ትላንት ረቡዕ በዩናይትድ ስቴትስ ምክር ቤት ባደረጉት ንግግር የእስራኤልን 75ኛ የነጻነት ዓመት ዘክረዋል። የፕሬዝዳንቱ የዋሽንግተን ጉብኝት የጠቅላይ ሚኒስትር ቤንጃሚን ኔታንያሁ አወዛጋቢ የፍትህ ማሻሻያ እቅድና እስራኤል ከፍልስጤማውያን ጋር ያላት ግጭት ቀጥሎ ስጋት በፈጠረበት ወቅት የተደረገ እንደሆነ ተመልክቷል። የእስራኤል ፕሬዝዳንት አይዛክ ሄርዞግ በዋሽንግተን በዩናይትድ ስቴትስና እስራኤል ግንኙነት ቁልፍ በሆነው ነጥብ ለምክር ቤቱ ባደረጉት ንግግር ኢራን ለሁለቱም አገሮች ትልቅ ስጋት ናት ሲሉ ለህግ አውጪዎቹ ተናግረዋል። ፕሬዝዳንቱ በንግግራቸው ኢራን ለመካከለኛው ምስራቅና ከዚያም ባሻገር ላለው መረጋጋት ስጋት ሊፈጥር የሚችል የኒውክሌር አቅም እየገነባች ነው ብለዋል። የአፍሪካ መሪዎች በመጪው ሳምንት ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር ሴንት ፒተርስበርግ ከተማ ላይ ጉባኤ ይቀመጣሉ። ጉባኤው የሰላም የደህንነትና የልማት ትብብራቸውን ያጠናክራል ተብሏል። የሩሲያ የአፍሪካ ጉባኤ የሚደረገው ሞስኮ በዩክሬን የምታካሄደውን ጦርነት በቀጠለችበት ወቅት ሲሆን ወረራው በርካታ አፍሪካ ሀገሮች ለምግብና ነዳጅ መናር አስከትሏል። በዚህ ሳምንት ሩሲያ ከጥቁር ባህር የኃይል ስምምነት መውጣቷም የዋጋ ንረቱን ሊያባብሰው እንደሚችል ተመልክቷል። ተንታኞች ዓለም አቀፍ ጉባኤዎች የሚካሄዱት ለፖለቲካ ታይታም ጭምር መሆኑን ይናገራሉ። በጆሃንስበርግ የዓለም አቀፍ ጉዳዮች ጥናት ተቋም የአፍሪካ ሩሲያ ፕሮጀክቶች የሚመሩት ስቲቨን ግሩዝድ ለቪኦኤ እንደተናገሩት የሴንት ፒተርስበርጉ ጉባኤ ስኬት በሚገኙት የአፍሪካውያን መሪዎች ብዛት የሚለካ ይሆናል። የተሳታፊዎች መሪዎቹ ብዛት ትልቅ ትኩረት የሚሰጠው እንደሚሆንም አያይዘው ገልጸዋል። እንደ አውሮፓ አቆጣጠር በ2019 ዓመተ ምህረት ሩሲያ ዩክሬን ላይ ወረራ በከፈተችበት የተለየ ዓለም ሁኔታ በተካሄደው ባልከፈተችበት የተለየ ያለ ሁኔታ በተካሄደው በሶቺው ጉባኤ ላይ 43 የአፍሪካ ሀገራት ርዕሳነ ብሔራት መገኘታቸውን ተንታኙ አስታውሰዋል። የንግድ ልውውጥ ጉዳይ አንዱ መነጋገሪያ ሊሆን እንደሚችልም ተናግረዋል። በመጨረሻም የዩክሬን ጦርነት እየተፋፋመ ባለበት በአሁን ወቅት ቻይናና ሩሲያ በጃፓን ላይ የጋራ ወታደራዊ ልምምድ ያደረጉ እንደሆነ ተነገረ። በጃፓን ባህር ላይ የጋራ ወታደራዊ ልምምድ ያደረጉ መሆኑ ተነገረ። ተንታኞች የጦር ልምምዱ ሁለቱ አገሮች ወታደራዊ ትብብራቸውን ያጠናከሩ መሆናቸውን እንደሚያሳይ አመልክተዋል። አያይዘውም የጦር ልምምዱ በአካባቢው ያደገ የመጣውን የዩናይትድ ስቴትስና የአጋሮቿን ትብብር ለመገዳደር የሚያደርጉት ጥረት አካል ነው ሲሉ ተንታኞቹ አክለዋል። በዓለም አቀፍ የክርስቲያን ዩኒቨርሲቲ አካባቢ ደህንነት ባለሙያ ስቴፈን ናጊ ሩሲያና ቻይና ጃፓንን ዩናይትድ ስቴትስ በኔቶና በህንድ ፓሲፊክ ክልል በሚያሳዩት ትብብር ደስተኛ እንዳልሆኑ ለማሳየት እየሞከሩ ነው ሲሉ ለአሜሪካ ድምጽ ተናግረዋል። ናጊ በተጨማሪም እነርሱ በአካባቢው እንደ ዋሽንግተንና አጋሮቿ ተመሳሳይ የጦር ትብብር ማሳየት እንደሚችሉ ማረጋገጥ ይፈልጋሉ ብለዋል። የሩሲያ መከላከያ ሚኒስቴር በበኩሉ ዛሬ ሐሙስ ባወጣው መግለጫ የልምምዱ ዋና ዓላማ በሁለቱ አገራት መካከል ያለውን የባህር ኃይል ትብብር ማጠናከርና በእስያ ፓሲፊክ ውቅያኖስ ሰላምና መረጋጋት ማስጠበቅ ነው ብለዋል። ሩሲያና ቻይና በልምምዱ ከ10 በላይ የባህር ኃይል መርከቦችንና ከ30 በላይ የጦር አውሮፕላኖችን ማሰማራታቸው ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዛሬ ሐሙስ ሐምሌ 13 2015 ዓ.ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዋና አዘጋጇ ጽዮን ግርማ፣ የዌብና ማህበራዊ መሰናዶች አስተናጋጃችን ደግሞ አባዮ ገበያው፣ የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ድምጽና ምስል አቀናባሪው ደግሞ ጆጊል ነው። እስከ ምሽቱ 4 ሰዓት ከልዩ ልዩ ቅንብሮቻችን ጋር አብረናችሁ እናመሻለን። አሁን በቅድሚያ የዕለቱን አብይ ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት ዘገባ ነው። ግጭት እና ግድያ በተባባሰበት የጋምቤላ ክልል ሁሉም ከተሞች የሰዓት እላፊ ገደብ ተጥሏል። በጋምቤላ ክልል በኢታንግ ልዩ ወረዳ በተቀሰቀሰ ግጭት በርካታ ሰዎች እንደተገደሉና ሌሎች ብዙዎችም እንደተፈናቀሉ የክልሉ የመንግስት ኮሙኒኬሽን ጽህፈት ቤት አስታውቋል። በኢታንግ ወረዳ ከሁለት ወራት በፊት የተቀሰቀሰው ግጭት የብሔር መልክ ይዞ ወደ ሌሎች የክልሉ አካባቢዎች በመዛመቱ ሰዎች እየተገደሉና ለመፈናቀልም እየተዳረጉ በመሆኑ በሁሉም የክልሉ ከተሞች የሰዓት እላፊ ገደብ መጣሉን የጋምቤላ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡገቱ አዲንግ ለአሜሪካ ድምጽ ገልጠዋል። የጋምቤላ ዩኒቨርሲቲ በበኩሉ ሰሞኑን አንድ መምህርና አንድ ተማሪው በከተማው ውስጥ ባልታወቁ ሰዎች እንደተገደሉበት አስታውቋል። እነሆ ዝርዝሩ ነው።
በጋምቤላ ክልል ከሁለት ወራት በፊት የተቀሰቀሰው ግጭት የብሔር መልክ ይዞ ወደ ሌሎች አካባቢዎች በመዛመቱ ብዙ ሰዎች መገደላቸውንና በርካቶችም ከመኖሪያቸው መፈናቀላቸውን የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡገቱ አዲንግ ለአሜሪካ ድምጽ ገልጿል።
ግጭት ሲባል መጀመሪያ የሰው ሊገላ ግጭት ሲባል ደግሞ ንብረቶች ይወድማል። ግጭት ሲባል ደግሞ መፈናቀሎች አሉ። እነዚህ አሁን አሉ። በተለይ በኢታንግ ወረዳ 4 ቀበሌዎች ቶታሊ የተፈናቀሉበት ሁኔታም አለ። ብዙ የሰው ህይወትም አልፏል። ቁጥሩም መገለጽም አልችልም። ብዙ ንብረትም ወድሟል።
ግንቦት 13 ቀን 2015 ዓ.ም የአንድ ሰው ህይወት ማለፍን ተከትሎ በሁለት ቀበሌዎች የጀመረው ግጭት በአኙዋና በኑዌር ብሔሮች መካከል ተስፋፍቶ መቀጠሉን የክልሉ ቃል አቀባይ ይናገራሉ።
የተከሰተው ኢታንግ ልዩ ወረዳ ነው። በሁለት ቀበሌዎች መሀል ነው ይህን ችግር መጀመሪያ ሲከሰት የነበረው። አኙዋና ሌየር ኛ የአኙዋ ቀበሌ፣ ሌየር ደግሞ የኑዌር ቀበሌ። ጉዳዩ ግን በተለይ ኑዌር እና አኙዋ የሚገናኙበት አብዛኛው ጋምቤላ ከተማና ኢታንግ ልዩ ወረዳ ቀበሌዎች ስለሆነ በእነዚህ አካባቢው መልኩ ቀይሮ በተለይ ከሁለት ቀበሌ የተጀመረው ወደ ብሔር ግጭት የተከሰተውም ችግር ነው መሰረት የሆነው እና ይህን ደግሞ ዘልቆ ወደ ጋምቤላ ከተማ ተወርጉሮ እየደረሰበት እንደተማለ ማለት ከለውጥ በፊት እንደዚህ የብሔር ግጭቶች ልምድ ነበሩ። በተለይ ኑዌር እና አኙዋ ግን ከለውጥ መንግስት በኋላ አራት አመት አምስት አመት ጥሩ ዘላቂ ሰላም ያገኙበት ሁኔታም ነበር።
የጋምቤላ ዩኒቨርሲቲም ከሰሞኑ አንድ መምህርና አንድ ተማሪ እንደተገደሉበት የዩኒቨርሲቲው ፕሬዚደንት ዶክተር ኡጁሉ ኡኮክ ለአሜሪካ ድምጽ ገልጿል።
የመጀመሪያ ውጤት የተገደለው መንገድ ላይ ነው። ፈተና ከወሰደ በኋላ በሞተር ሳይክል ሰዎች ልጁን ጭነው ሲመጡ መንገድ ተዘጋበትና የሆነ ማናል ከዩኒቨርሲቲ ከፈታ በኋላ ዩኒቨርሲቲ ውስጥ አይደለም ውጭ ነው የተገደለ። ሌላው መምህር ተብሎ የተለጠፈው የሞተው ዩኒቨርሲቲ ውስጥ አይደለም ከተማ ውስጥ ነው የሞተው። እሱ
በዩኒቨርሲቲው የሳይኮሎጂ መምህር የነበሩት ኳንግ ኒያል ፖች ሐምሌ 11 ቀን 2015 ዓመተ ምህረት ሲገደሉ የሁለተኛ ዓመት የአካውንቲንግ ተማሪ የነበረው ኡጁሉ ቲሞቲ ደግሞ ሐምሌ 9 ቀን እንደተገደለ ታውቋል። እነዚህ ግድያዎች በክልሉ ከተቀሰቀሰው የብሔር ግጭት ጋራ ግንኙነት ይኖራቸው እንደሆነ የተጠየቁት ቃል አቀባዩ አቶ ኡገቱ ወደ ዝርዝር ነገር አልገባም ብለዋል።
በየክልሉ መንግስት አላፊ በዚህም ሰው ሞቷል በዚህም ሰው ሞቷል አላለም። ዞሮ ዞሮ በግጭቱ ምክንያት ብዙ ሰው ሞቷል በየተለያየ ቦታዎች የዩኒቨርሲቲን ብቻ አይደለም። ስለዚህ ይሄ ነው የነበረው ሁኔታ። ግጭት ውስጥ ገብቷል። በግጭት ደግሞ በተለያየ ቦታዎች ሰዎች የሞቱበት ሁኔታ አለና አንዱ ቸኮት ማድረግ ብዙ ትርጉም ላይኖር ይችላል።
ሆኖም በክልሉ እየተባባሰ በመጣው የጸጥታ መደፍረስና እያስከተለ ባለው የሰዎች ግድያ ምክንያት የክልሉ መንግስት ከትናንት ጀምሮ በሁሉም ከተሞች ተግባራዊ የሚደረግ የሰዓት እላፊ ገደብ እንደጣለ አቶ ኡገቱ ገልጿል።
በተለይ አባባሶች የሚጠቀሙት ሌሊት ወይም ጨለማ ከደን አድርጎ ነው። ስለዚህ የመንግስት አካላት ደግሞ ይህን ቁጥጥር ለማድረግ ማህበረሰቡ በተለይ ሰላማዊ የሆነ ማህበረሰብ በተረጋጋ ሁኔታ ከአንድ ሰዓት እስከ 12 ሰዓት ጠዋቱ ሲነጋ ቅስቃሴ እንዳይኖር ይገደም ብሏል። በተለይ አምቡላንስ ወይም የሰጣ የመብራት ኃይል ሳይጨምር፣ ሌላው ግን መኪናም ሰውም የሁሉም ለጊዜም የታገደበት ሁኔታ ማለት ጨለማ ተገናግ የሚንቀሳቀሱ የታጠቁ ኃይሎች በመኖራቸው ምክንያት ይህን ገዳ በጋምቤላ ክልል ሁሉም አካባቢዎች ተግባራዊ እንዲደረግ ወይም ሳል እንዲያስተላለፍ አስገዳጅ ሆኗል ማለት ነው።
የሰዓት እላፊ ገደቡ ከተጣለ በኋላ ከትናንት ጀምሮ በከተማዋ እንደ ሱቆችና ባንኮች ያሉ የአገልግሎት ሰጪ ተቋማት መዘጋታቸውን ማንነታቸው እንዳይገለጽ የጠየቁ አንድ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል። በከተማዋ የሰዎች እንቅስቃሴ ይታያል፣ ነገር ግን የጸጥታ ስጋቱ አይሏል ይላሉ አስተያየት ሰጪው። አቶ ኡገቱ በበኩላቸው የሰዓት እላፊ ገደቡ በሚተገበርበት ወቅት በክልሉ የተጠናከረ የጸጥታ ማስከበር ስራ እንደሚከናወን ይናገራሉ።
ክልሉ ሪሰ ከተማ ወይም ጋምቤላ ከተማ ጠፉ የሆነ የጸጥታ ቁጥጥር ያደረገበታል። እሱ ደግሞ በፌዴራል ፖሊስ እና በክልሉ ፖሊስ ቅንጅት ይህን ስራ ይሰራል። በተለይ የግጭት ቀጠና የሆኑት በተለይ ግጭቱ እየታገሰ ያለ በጦር መሳሪያ ስለሆነ እነዚህ ግጭት ቀጠና የሆኑት በመከላከያ እንዲቆጣጠር መንግስት ውሳኔ አሳልፏል። በዚህ ምክንያት አሁንም የጋምቤላ ህዝቦች በሰላም ወደብ ይዝሰራ ነው። እነዚህ የታጠቁ ኃይሎች ወይም ግጭት የሚቀሳቀሱ ሰዎች በተቀናጀ ሁኔታ ከተቆጣጠረና ለህግ ከቀረቡት ክልሉ ወደ ነበረ በሰላም ሊመለስ ይችላል።
በክልሉ ከተሞች የተጣለው የሰዓት እላፊ ገደብ የሚነሳው የጸጥታ ሁኔታው ሲሻሻል እንደሆነም ቃል አቀባዩ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ አማራ ክልል እንሻገራለን። የአማራ ክልል ርዕሰ መስተዳድር የጸጥታ ችግሮችን በሰከነ መንገድ እንደሚፈቱ አስታወቁ ይላል። የልዩ ኃይሉን መልሶ የማደራጀት ፕሮግራም አፈጻጸምን ተከትሎ የተፈጠሩ የተቃውሞ እንቅስቃሴዎች በማህበራዊና ምጣኔ ሀብታዊ ጉዳዮች ላይ ከፍተኛ ተጽዕኖ ማሳደራቸውን የገለጹት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ችግሮቹን በሰላማዊ መንገድ ለመፍታት ጥረት እንደሚደረግ ተናግረዋል። በክልሉ የፌዴራል መንግስት መከላከያ ኃይል እየወሰደ ካለው እርምጃ ጋር በተያያዘ የጸጥታ ችግሩ አሳሳቢ እየሆነ በመምጣቱ በዚህ ሰዓት መደበኛ ስብሰባውን እያካሄደ ለሚገኘው ለክልሉ ምክር ቤት ሪፖርት ያቀረቡት ርዕሰ መስተዳድሩ ችግሮችን በሰከነ መንገድ በውይይት መፍታት ይገባል ነው ያሉት። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ረዳት ፕሮፌሰር ኤፍሬም አሃዱ የክልሉ መንግስት ከጊዜ ወደ ጊዜ አሳሳቢ እየሆነ በመጣው የጸጥታ ችግር ጉዳይ ሁሉን አቀፍ ንግግር ማድረግ እንዳለበት አሳስበዋል። ሁሉንም ያነጋገረችው ወይም ዘገባውን ያጠናቀረችው አስቴር ምስጋናው እንደሚከተለው ታቀርባለች።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ትላንት በተጀመረው የክልሉ እንደራሴዎች ጉባኤ ላይ ባቀረቡት ሪፖርት ልዩ ኃይሉን መልሶ የማደራጀት እንቅስቃሴን ተከትሎ ተቃውሞ በመፈጠሩ በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ ማሳደሩን ገልጸዋል። ችግሮችንም መንግስት በሰከነ መንገድ ለመፍታት እንደሚጥር አስታውቀዋል።
አሁንም ቅድሚያ የሰላም አማራጭን በመውሰድ የተጀመረውን ጥረት አጠናክረን እንቀጥላለን። ስልፋኝነት ሁሉንም ህብረተሰብ ክፍል የሚጎዳ አደገኛ አሳሰብ እና ድርጊት ነው። ስለሆነ በኢትዮጵያውያን ስሜት ክልላችንም ይሁን የሌሎች ክልሎች ጽንፈኛ ኃይሎች ፍላጎት እንዳይሳካ በጽኑ ከመታገል ውጭ ሌላ የተሻለ አማራጭ እንደሌለ ተገንዝበን በጋራ መስራት ይገባል። በመሆኑም የመንገድ መዝጋትና ሌሎች የሰብአዊ ድርጊቶችን ለማስቆምና ህግና ፍትህ የሰፈነበት ክልል ለመገንባት ከሌሎች ወንድም ህዝቦች ጋር በጋራ የምናደርገውን ትግል አጠናክረን የምንቀጥል ይሆናል።
በአማራ ክልል ከቅርብ ጊዜያት ወዲህ ታዋቂ የፖለቲካም ሆነ የጸጥታ ዘርፍ አመራሮች እየተገደሉ ነው። በብልጽግና ፓርቲ የአማራ ክልል ከፍተኛ አመራር ግርማይ ሽጥላ በትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ አካባቢ ሚያዝያ 19 ቀን 2015 ዓ.ም መገደላቸውና ባለፈው ሰኔ ወር በምስራቅ ጎጃም ዞን የደጀን ወረዳ ፖሊስ አዛዥና ምክትላቸው በአንድ ግለሰብ መገደላቸውን መዘገባችን ይታወሳል። በተመሳሳይ ሰኔ 27 2015 ዓ.ም በሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አብዱ ሁሴን ሰኔ 29 2015 ዓ.ም ደግሞ ምክትል ሳጅን ያለለት ደጉ የተባሉ የሸዋሮቢት ፖሊስ ባልደረባ ጸጥታ በማስከበር ስራ ላይ እንዳሉ መገደላቸውን የሸዋሮቢት ከተማ አስተዳደር መንግስት ኮሙኒኬሽን ጽፈት ቤት ገልጾ ነበር። በባህር ዳር ዩኒቨርሲቲ ፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ረዳት ፕሮፌሰር ኤፍሬም ማሃዱ ከጊዜ ወደ ጊዜ አሳሳቢ የሆነ የመጣውን የክልሉን ሰላም መደፍረስ ለማስተካከል ሁሉን አቀፍ ውይይት መደረግ አለበት ይላሉ።
ከታች ያለው አስተዳደር ጠንካራ ያልሆነበት ምክንያት ምንድነው? በምን ምክንያት ነው ፍራጃይል የሆነ እንደዚህ እየተፈረካከሰ የሄደበት ምክንያት በምንድነው የሚለው ማጤንም ያስፈልጋል። ስለዚህ ውይይት በጣም ወሳኝ ነው። ውይይት እነዚህ ካቢኔዎች ይነጋገራሉ። ዜን እንደ አጀንዳው ይነሳል። ውይይት ይደረጋል። መሬት የወረደ ስራ አይሰራም። ስለዚህ መሬት የወረደ ስራ መሰራት አለበት። ያንን ደግሞ የሚደረገው አሁንም የምለው ማህበረሰቡን ማነጋገርና ትግሉን አቀፍ የሆነ ውይይት ያስፈልጋል። የፖለቲካ ኃይሎችንም እንደዚሁ ማወያየት ያስፈልጋል። የተለያዩ ኢንተረስት ያላቸው የፖለቲካል ተቋማት አሉ። እነሱንም ቁጭ አድርጎ ማወያየት ያስፈልጋል። በዛ ውይይት መሰረት ውሳኔ መስጠት ያስፈልጋል። ሁሉን አቀፍ አካታች ውይይት ግን የፖለቲካ ፓርቲውን የሚሆን የማህበረሰብ ክፍሉን የሚሆን ሁሉን አካታች ውይይት ያስፈልጋል ባይ ነኝ።
በአማራ ክልል ምክር ቤት መደበኛ ጉባኤ ላይ ንግግር ያደረጉት አፈ ጉባኤዋ ፋንቱ ተስፋዬ ህዝብን ያሳተፈ የህግ ማስከበር ስራ እንደሚሰራ ተናግረዋል። በተለያየ ጊዜያት የተገደሉት አመራሮች እስካሁን ገዳዮቻቸው ፍርድ ቤት ሲቀርቡ አልታዩም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመስግኜ ወደ ጉጂ ቦረና ዞን ልሰዳችሁ። በምስራቅ ቦረና ዞን አደረጃጀት የተነሳው ተቃውሞ ወደ ጉጂ ወረዳዎች መስፋፋቱ መነገሩን ነው የሚመለከተው። ቀደም ሲል በምስራቅ ቦረና ዞን ጎሮዶ ላይ የነበረው ያዲሱ የምስራቅ ቦረና ዞን አደረጃጀት ተቃውሞ ወደ ሌሎች የጉጂ ዞን ወረዳዎች እንደተስፋፋ ነዋሪዎች ለአሜሪካ ድምጽ ገልጠዋል። ነዋሪዎቹ እንደገለጡት የተቃውሞው በተለይ የጎሮዶላ ወረዳ አዋሳኝ በሆኑ አዶላ፣ ዋደራና ሌሎች ወረዳዎች እንደተስፋፋ፣ መንገድና የንግድ ቤቶችም ላለፉት ቀናት ዝግ እንደነበሩ ተናግረዋል። የወረዳውን አስተዳደር ጨምሮ ከ20 በላይ የመንግስት ሰራተኞች በጸጥታ ኃይሎች በቁጥጥር ስር እንደዋሉም ነዋሪዎች ይናገራሉ። አዲሱ የወረዳው አስተዳዳሪ ኃላፊዎቹ በቁጥጥር ስር የዋሉት ግዴታቸውን ባለመወጣታቸው ነው ሲሉ ምላሽ ሰጥተዋል። ገልሞ ዳዊት ተከታትሎታል።
በኦሮሚያ ክልል አዲሱን ምስራቅ ቦረና ዞን አደረጃጀት በመቃወም እየተደረጉ ያሉ ሰልፎች የጎሮዶላ ወረዳ አዋሳኝ በሆኑ እንደ አዶላ፣ ዋድራና ሌሎች ወረዳዎች መስፋፋቱን፣ መንገድና የንግድ ቤቶችም ላለፉት ቀናት ዝግ እንደነበሩ ነዋሪዎች ተናግረዋል። ስማቸው መጥቀስ ያልፈለጉ የጎሮዶላ ወረዳ ነዋሪ ወረዳው አስቸጋሪ ሁኔታ ውስጥ እንደሆነ ይናገራሉ።
ላለፈው አንድ ወር የመንግስት መስሪያ ቤቶች ስራ አቁመዋል። ህዝቡ በተለይ በጤና አገልግሎት በኩል ከባድ ችግር ውስጥ ነው።
ነዋሪው አክለውም በወረዳው ከተፈጠረው የጸጥታ ችግር ጋር በተያያዘ ተጠርጥረው ከሀያ በላይ የአስተዳደር ኃላፊዎች በቁጥጥር መዋላቸውንም ተናግረዋል።
የወረዳው አስተዳዳሪና ምክትሉ እንዲሁም የወረዳው የፓርቲ ጽህፈት ቤት ኃላፊ ታስረዋል። እስከ ትናንት 22 ሰው ታስሯል። አሁን ግን በተጨማሪ የታሰሩ ሰዎች እንዳሉ ሰምተናል። በአጠቃላይ አሁን 27 ሰዎች በቁጥጥር ስር ውለዋል።
ከጎሮዶላ በተጨማሪም ወደ ሌሎች የጉጂ ዞን መስፋፋቱን የዋድራና የአዶላ ወረዳ ነዋሪዎች ተናግረዋል። ስማቸው መጠቀሱን ያልፈለጉ የጉጂ ዞን የዋድራ ወረዳ ነዋሪ
ዘመጂ ሞቱማ ሲኑ ይመስልተናማ አታውዩ ማለት ጉቱማ ጉቱ
የመንግስት ሰራተኞች ስራ ቢገቡም በትክክል ግን እየተሰራ አይደለም። መንገድ ዝግ ነው። ዋድራ ወረዳ ብቻ ሳይሆን በጎሮዶላ አዶላና ሌሎች ቦታዎችም መንገዶች ይዘጋሉ። የጸጥታ ኃይሎች ጠዋት ለመክፈት ይሞክራሉ። ይህ ወረዳ ከአዶላና ጎሮዶላ ጋር ይዋሰናል። አንድ ሰው ወደዚህ ቦታ ቢመጣ ወደ አንድ ወረዳ ለመንቀሳቀስ ቢያንስ ከአንድ ሳምንት በላይ ይፈጅበታል። ትናንት ራሱ ምንም የንግድ እንቅስቃሴ አልነበረም፣ ዝግ ነበር። ዛሬ 4 ሰዓት ላይ ነው የመንግስት ጸጥታ ኃይሎች ባለሱቆችን ሲያስከፍቱ የነበሩት።
የአዶላ ወረዳ ነዋሪና ስማቸውን መግለጽ ያልፈለጉ ሌላ ነዋሪ በእነርሱ ማከባቢ ተቃውሞ መበርታቱንና ወደ ዞን ዋና ከተማ ነገሌ የሚወስደው መንገድ ዝግ እንደሆነም ተናግረዋል።
ኮኮላታን ስንፍኔል ከደብ ጉባካ ግዜ ገር ነገሌ ደም ጋር ሻኪሶ ለከደብ አዶላ ሳንከሰ ዱፋ
ከአዲስ አበባ ተነስቶ ወደ ሻኪሶ ወደ ነገሌ የሚያልፈው ተሽከርካሪ አዶላን አቋርጦ ነው የሚያልፈው። በተጨማሪም ወደ ሌሎች የወረዳው ከተሞች የሚያደርሱ ሁሉም መንገዶች ላለፉት 2 ቀናት ዝግ ናቸው። በወረዳ ከተማ የተወሰኑ የንግድ ቤቶች ክፍት ቢሆኑም በአዶላ ሐረንፈማ ከተማ ግን የንግድ እንቅስቃሴው ተቋርጧል።
ከዋድራ ወረዳ ከአዶላና ከጎሮዶላ ለአሜሪካ ድምጽ የተናገሩት ሁሉም ነዋሪዎች ያከባቢው የመንግስት ኃላፊዎች ለችግሩ ልባት ለመስጠት ከነዋሪው ጋር ያደረጉት ውይይትም ሆነ የመፍትሄ ማፈላለግ ስራ አልነበረም ብለዋል። ተቃውሞ የተስፋፋበት የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭሉቄ ከነዋሪዎቹ ጋር እስካሁን መመካከር እንዳልተቻለ ተናግረዋል።
ማሪ ሆጂ ወልቀበቴ ኦጋንሰራ ካሴ አጋ ወጀታ ሞቱማቲቲ ናሞን ኩን አማ ፈዳሳኒ ከሰዋን ቱረኒት ጂአፉሪ ሞቱማራ ዱደጋለኒጂ
ከአካባቢው ነዋሪ ጋር ምክክር በተመለከተ ላለፉት 4 ወራት አመራሩና ህዝቡ ተለያይቷል። እኛም እንመካከር ስንል የኛን አደረጃጀት እንቢ የማለት አዝማሚያ አለ። ይህ የፓርቲያችን አሰራር የሚጥስ ነው። አሁንም እኛን አለመስማት፣ ስራን ማቆም፣ የህዝብ ገንዘብ የወጣበትን መንገድ ማውደም እየተከሰተ ነው። የህዝብ መጓጓዣዎችን ራሱ በጸጥታ ኃይል አሳጅበን ነው እያሳለፍን ያለ ነው።
አቶ ጌቱ የንግድ እንቅስቃሴን በተመለከተ ትላንት በጎሮዶላ ብቻ ሱቆች ዝግ እንደነበሩ ገልጸው በጎሮዶላ በቁጥጥር ውለዋል ስለተባሉት ኃላፊዎች የሚከተለው ምላሽ ሰጥተዋል።
ናሞኒ ለማኒ ጥፋት ይያንዱረት ለማኒ ናሞኒ ኩናሞ ጋሄ ከነቼፈቲ ሞቱማ ቡመተዋ አዳንፈ ጌሰኒ
የታሰሩ ሰዎች እኔ ወደ አመራር ከመምጣቴ በፊት ነው በቁጥጥር ስር የዋሉት። በመንግስትና በህዝብ መካከል ክፍተት ፈጥረዋል በሚል ስለተጠረጠሩ ነው በጸጥታ ኃይሎች በቁጥጥር ስር የዋሉት። እነሱም የበፊት የወረዳ አስተዳዳሪና ምክትሉ እንዲሁም የወረዳው ፓርቲ ጽህፈት ቤት ኃላፊ ይገኙበታል። አሁንም ሰውን በጎሳ ለማጋጨት የሚሰሩትን መክረናቸዋል። እንቢ ያሉትን ሌሎች ተጨማሪ ሰዎችንም በቁጥጥር ስር አውለናል። እነዚህም የወረዳው ጸጥታ ጽህፈት ቤት ኃላፊና የወረዳው ግብርና ጽህፈት ቤት ኃላፊ ናቸው። በቁጥጥር ስር የዋሉት ሰዎች አሃዝ ብዙ አይደለም። ጎሳን በጎሳ ላይ ለማነሳሳት ሲሞክሩ በማስረጃ የተደረሰባቸው ናቸው።
በቁጥጥር ከዋሉ በኋላም ወደ ዞን አስተዳደር እንደተወሰዱ አቶ ጌቱ አክለው ተናግረዋል። በአከባቢው የተከሰተውን ችግር ለመፍታትም የሀገር ሽማግሌዎች የአከባቢውን ነዋሪ እንዲያረጋጉ፣ የመንግስት ሰራተኞችም ወደ ስራቸው እንዲመለሱ፣ የጸጥታ አካላትም የአከባቢው ነዋሪዎች ጊዜ ወስደው ወደ ምክክር እንዲመጡ የማድረጉ ስራ እየሰራን ብለዋል። የዞን ወሰንን አስመልክቶ በተለይ በደቡብ ኦሮሚያ የሚነሳውን አቤቱታ በተመለከተ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ባለፈው ለክልሉ ምክር ቤት ጫፍ የኦሮሚያ ምላሽ በሰጡበት ወቅት የዞን መዋቅር የክልሉን ነዋሪ በጎሳ የሚያጋጨው ነው ስለተገኘ የኦሮሚያ ክልል መንግስት የዞን አስተዳደር መዋቅርን እንደሚያስወግድ መናገራቸው የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊትን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ወደ ደቡብ አፍሪካ የሚወስድናል ተከታዩ ርዕስ። ደቡብ አፍሪካውያን የማንዴላን ቀን አከበሩ። በአገሪቱ የተንሰራፋው ሙስናም አሳሳቢ ሆኗል ተባለ። ደቡብ አፍሪካውያን የቀድሞውን የጸረ መድሎ ታጋይና ፕሬዚዳንት ኔልሰን ማንዴላን ዓለም አቀፍ ቀን ባለፈው ማክሰኞ አክብረዋል። ማንዴላ ሕይወታቸው ካለፈ 10ኛ ዓመት በተቆጠረበት በአሁን ወቅት በማህበራዊና ኢኮኖሚያዊ መገለሉ እንዲሁም ሙስናው አሁንም አገሪቱ ላይ ተስፋፍቶ ይገኛል። ቪኪ ስታርክ ናት ከደቡብ አፍሪካ ያጠናቀረችው፣ እንግዲህ ወልዴ እንደሚከተለው ያቀርበዋል።
ደቡብ አፍሪካውያን የቀድሞ ፕሬዝደንትና የጸረ ዘር መድሎ ታጋይ የነበሩትን ኔልሰን ማንዴላን ባለፈው ማክሰኞ በፎቶግራፍ አውደ ርዕይ አክብረው ውለዋል። ያለፈው ማክሰኞ የማንዴላ 105ኛ የልደት በዓላቸው ይሆን ነበር። የፎቶግራፍ አውደ ርዕይ የተካሄደው ማንዴላ ከ27 ዓመታት በኋላ ከእስር ሲፈቱ ለመጀመሪያ ጊዜ በእንደ አውሮፓን አቆጣጠር 1990 ዓ.ም ንግግር ባደረጉበት የኬፕ ታውን ማዘጋጃ ቤት ነው። ከማንዴላ ወዲህ ነገሮች ተበላሽተዋል ትላለች የቪኦኤዋ ቪኪ ስታር ከደቡብ አፍሪካ በላከችው ዘገባ። ዲሞክራሲያዊ ምርጫ ከተካሄደ ከ30 ዓመታት በኋላ በአፍሪካ ብሔራዊ ኮንግረስ ANC የሚመራው መንግስት ሙስናን ማስወገድ አልቻለም። ኢኮኖሚው በመንገዳገድ ላይ ሲሆን ሚሊዮኖች በድህነት አረንቋ ውስጥ ይኖራሉ። በሲቪል ማህበረሰብ ውስጥ ያሉ በርካቶች ችግሩን ለመቅረፍ እየሰሩ ነው። 67 ብርድ ልብስ ለማንዴላ የተሰኘው ትርፋማ ያልሆነ ድርጅት ዜጎች ሹራብና መሰል ለብርድ የሚያገለግሉ ልብሶችን ሰርተው አቅም ለሌላቸው እንዲሰጡ በማበረታት ላይ ነው። የማንዴላን ቀን ምክንያት በማድረግም የአንገት ልብሶችን በአንድ ቤተ ክርስቲያን ውስጥ ሲያድሉ ውሏል። ፍሎረንስ ሬዲ ከድርጅቱ ተወካይ አንዷ ናቸው። ሀገር ውስጥ እየሆነ ባለው ነገር እጅግ ተበሳጭተዋል።
I think we have to look at what is really going on in the government.
በመንግስት አስተዳደር ውስጥ እየሆነ ያለውን የሚመረምርና ይህን ሙስና የሚያጋልጥ ሰው እንሻለን። ሙስተኞቹ መጋለጥና ለፍርድ መቅረብ እንዲሁም ገለል መደረግ አለባቸው። ልክ ማንዴላ ይህን ነገር እንዳስተዳደሩት የሚሰራ መሪ ማግኘት አለብን።
ለድልስ ፎር ላቭ የሰኘውና 3500 የሚሆኑ መጠለያ የሌላቸውን ሰዎች የሚመግበው ድርጅትም ቀኑን በማስመልከት ሾርባ ሲያድል ውሏል። ዳኒ ደልቤርቶ የድርጅቱ መስራች ሲሆኑ ሀገሪቱ ባለችበት ሁኔታ ማንዴላ ያዝኑ ነበር ሲሉ ሀሳባቸውን አካፍለዋል።
እየሆነ ባለው ነገር ማንዴላ በጣም የሚያዝኑብን ይመስለኛል። እውነቱን ለመናገር ማንዴላ ለሀገራችን ያላቸውን ራዕይና እርሳቸውን ሳስብ በጣም ወደ ኋላ ይቀረን ይመስለኛል።
ኤስኮም በተሰኘው የኤሌክትሪክ ኩባንያ ውስጥ በተንሰራፋው ሙስና ምክንያት መብራት ለረጅም ጊዜ በመቆራረጥ ላይ ነው። ይህም የዋጋ ግሽበትን፣ የወለድ መጨመርንና የንግድ ቤቶች መዘጋትን አስከትሏል። የሥራ አጡ ምጣኔ 30% ደርሷል። በኬፕ ታውን የአንግሊካን ሊቀ ጳጳስ የሆኑት ታቦ ማክጎባ በማንዴላ የመጨረሻው ዘመን አካባቢ የመንፈስ አማካሪያቸው ነበሩ። ሙስና ላይ ትኩረት እንዲደረግ ጥሪ አድርገዋል።
ማንዴላ እንዳደረጉት የጸረ ሙስና ቡድን ይኑረን፣ ሙሰኞችንም እናጋልጥ። ብሔራዊ አቃቤ ሕግ ባለስልጣኑም ሆነ ሌሎች መስሪያ ቤቶች እነዚህን ሙሰኞች በቁጥጥር ስር ያድርጉ።
በቂ ወይም ምንም አገልግሎቶች በሌሉባቸው የደቡብ አፍሪካ ከተሞች ያለው ሁኔታ አሳዛኝ ነው። በደቡብ አፍሪካ በሚቀጥለው ዓመት አጠቃላይ ምርጫ ይደረጋል። ተንታኞች እንደሚሉት ANC አሁንም አብላጫ መቀመጫ ይዞ የመቀጠሉን ነገር በእርግጠኝነት መናገር ቢቻልም ደጋፊዎችን እያጣ መሄዱን ግን ይቀጥላል።
እንግዲህ ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ለምሽቱ የመጨረሻው አዳደረግነው ዘገባ ነው የምንሻገረው። በካቡል ሴት የውበት ሳሎን ሰራተኞች የታሊባንን እገዳ ተቃውሞ ሰላማዊ ሰልፍ አካሄዱ። የታሊባን አስተዳደር የሴቶች መዋቢያ የውበት ሳሎኖች ከአንድ ወር ባነሰ ጊዜ ውስጥ እንዲዘጉ ትዕዛዝ ማስተላለፉን ተከትሎ ነው በአፍጋኒስታን ካቡል የሚገኙ የውበት ሳሎን ሰራተኞች የተቃውሞ ሰልፉን ያካሄዱት። የታሊባን ትዕዛዝ ተግባራዊ ከተደረገ በሺዎች የሚቆጠሩ ሴቶች ስራቸውን ያጣሉ። ዋሂድ ፋይዚ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የታሊባን አስተዳደር በሴቶች የውበት ሳሎን ላይ የጣለውን እገዳ የተቃወሙ
በመቶዎች የሚቆጠሩ ሴቶች አካሄዱትን የተቃውሞ ሰልፍ ለመበተን የታሊባን የጸጥታ ኃይሎች የውሃ ቀንቡላ የተጠቀሙ ሲሆን ወደ አየር ላይም ተኩሰዋል። ተቃዋሚዎቹ ስራችንን አትውሰዱብንና ዳቦ፣ ስራ፣ ነጻነትና ፍትህ በማለት የተለያዩ የመፈክር ድምጾችን ሲያሰሙ ነበር። በሰልፉ ከተሳተፉ ተቃዋሚዎች መካከል አንዲት ስሟን ያልገለጸች ወጣት አደባባይ የወጣችው መብቷን ለመጠየቅ እንደሆነ ገልጻለች።
I was one of the women who participated. ዛሬ በተካሄደው ተቃውሞ ተሳትፈው መብታችንን፣ ስራችንንና ትምህርታችንን ከጠየቁ ሰዎች መካከል አንዷ ነበርኩ።
ታሊባን የውበት ሳሎኖቹ የሚፈጥዋቸው አገልግሎቶች በእስልምና የተከለከሉ ናቸው ቢልም ተመሳሳይ የውበት ሳሎኖች የእስልምና እምነት ተከታዮች በሚበዙባቸው ሀገሮች ያለ ገደብ ስራ ላይ ይውላሉ። በአብዛኛው ስማቸው እንዳይጠቀስ የመረጡት የተቃውሞ ሰልፍ ተካፋዮች እንደሚሉት ታሊባን የውበት ሳሎኖችን ለማገድ ያሳለፈው ውሳኔ ሰዎችን የበለጠ ወደ ድህነት የሚገፋ ነው።
We want to know where the orders በርግጥ ትዕዛዙ ከየት እንደመጣ ማወቅ እንፈልጋለን። ለምንድን ነው የሰዎችን መተዳደሪያ የሚወስዱባቸው? ለምንድን ነው ሰዎችን ወደ ድህነት የሚገፉት? ወላጆች ስራ ከሌላቸው እንዴት ልጆቻቸውን ሊመግቡ ይችላሉ?
የውበት ሳሎን ገደብ ታሊባን በአፍጋኒስታን ሴቶች ላይ ካሳለፋቸው ተከታታይ ገደቦች ውስጥ አሁን በቅርብ የተላለፈው ነው። ቀደም ሲል ሴቶች የሁለተኛ ደረጃ ትምህርት እድልና ስራ እንዳያገኙ እንዲሁም የህዝብ መገልገያ ስፍራዎችን እንዳይጠቀሙ መገዳጥሏል። በስልታዊና ዓለም አቀፍ ጥናቶች ማዕከል ከፍተኛ ተባባሪ የሆኑት አኒ ፎር ዛይመር እንደሚሉት ይሄ ለሴቶች እጅግ አሳዛኝ ሁኔታ ነው።
I think what is happening to women and girls is terrible. It is
በሴቶችና ልጃገረዶች ላይ እየደረሰ ያለው ነገር በጣም አስከፊ ነው ብዬ አስባለሁ። ይሄ የሰብአዊ መብት ጥሰትና በሰው ልጆች ላይ የሚፈጸም ወንጀል ነው።
የተባበሩት መንግስታት ድርጅት በኢኮኖሚ ላይ አሉታዊ ተጽዕኖ የሚያሳድርና ለሴቶች ስራ ፈጣሪነት ይደረጋል የተባለውን ድጋፍ የሚቃረን ነው ሲል የጠራውን ይህን እገዳ ታሊባን እንዲያነሳ ጠይቋል። በካቡል የሚገኝ የውበት ሳሎን ባለቤት የሆነችው አቴና ሐሺማ እንዲህ ትላለች።
መላው ካቡል ችግር ውስጥ ነው ያለው። የውበት ሳሎኖቹ ከተዘጉ ሴቶች ገቢ ለማግኘት ሌላ ቦታ ስራ ማግኘት አይችሉም።
ከአፍጋኒስታን የንግድና ኢንቨስትመንት ምክር ቤት የተገኘው መረጃ እንደሚያመለክተው በካቡል ብቻ ከ3000 በላይ የሴቶች የውበት ሳሎኖች ሲኖሩ በመላው ሀገሪቱ ደግሞ ወደ 12000 የሚጠጉ መዋቢያ ቤቶች አሉ። በዋሂድ ፋይዚ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ38 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግ ነው ቅንብር ነው የምንሻገረው። የአፈር ማዳበሪያ ጥያቄን ይመለከታል። የአፈር ማዳበሪያ ጥያቄያቸው ያልተመለሰላቸው የአማራ ክልል አርሶ አደሮች ስጋታቸው ማየሉ ተገለጠ። መንግስት ከሚሊዮን ኩንታል በላይ ለስርጭት ተዘጋጅቷል ይላል። በአማራ ክልል ባህር ዳር ዙሪያ የሚገኙ አርሶ አደሮች መሬታቸውን አርሰውና አለስልሰው ለዘር ዝግጁ ቢያደርጉም ማዳበሪያ እስካሁን ያለማግኘታቸውን ወቅቱ እንዳልፈባቸው በመሆኑ በእጅጉ እንዳስጨነቃቸው ገልጠዋል። ባህር ዳር ዙሪያ ወረዳ ወራሚት በተባለ ቀበሌ ያገኘናቸው አርሶ አደሮች ማዳበሪያ እንዲቀርብላቸው በተደጋጋሚ ቢጠይቁም ምላሽ እንዳልተሰጣቸው ነው የሚናገሩት። መሬቱ ማዳበሪያ ለምደዋል የሚሉት አርሶ አደሮች ያላፈር ማዳበሪያ ቢዘሩም በሚቀጥለው ዓመት ምርት እንደማይታሰብ ነው ስጋታቸውን ያመለከቱት። የአገሪቱ ብሔራዊ ቴሌቪዥን ጣቢያ የጅቡቲ ኤምባሲን ጠቅሶ ትላንት ባወጣው ዘገባ ከ1 ሚሊዮን ኩንታል በላይ የአፈር ማዳበሪያ በጅቡቲ ወደብ መድረሱንና በአጭር ጊዜም ወደ ሀገር ውስጥ ገብቶ ለአርሶ አደሮች እንደሚሰራጭ ዘግቧል። አስቴር ምስጋናው ዝርዝሩን ይዛለች።
በባህር ዳር ዙሪያ ወረዳ ወራሚት በተባለ ቀበሌ በሚገኝ የአርሶ አደሮች ማሳ ላይ ተገኝተናል። ከፊሉ አርሶ አደር ዝናብ ያረሰረሰው መሬት በሬውን ጠምዶ ያርሳል። ከፊሉ ደግሞ ያለሰልሳል። ማልደው ወጥተው እርፍ ሲነቀንቁ በመዋላቸው እኩለ ቀን ላይ በደቦ ምሳቸውን ሲመገቡም ተመልክተናል። ዘንድሮ አርሶ አደሮቹ የእርሻ ስራቸውን እያከናወኑ ያሉት በተስፋና ስጋት አጣብቂኝ ውስጥ ሆነው ነው። የ59 ዓመቱ አርሶ አደር አማረ ሰንደቁ ከ20 ዓመት እድሜያቸው ጀምረው የሚተዳደሩበትና አምስት ልጆቻቸውን ወልደው ያሳደጉበት የእርሻ ስራ ዘንድሮ በአፈር ማዳበሪያ በወቅቱ አለመቅረብ የተነሳ እክል ገጥሞታል።
መሬም በመሸንቲም በዚህ በተለቀቀ ይሸጣል ማዳበሪያ ሙሉ ያየት እንደሚያገኙ ዘርቱን የት እንደምንጦ ነው። ግን ማህበራዊ ከፍተኛና የበላይ አካል ከፍተኛ ችግር ይህ የት መቀየም የትኛም ተሰምቷል። እና መንግስት ምላሽ ይሰጠን ማጃል በተለያየ ስሰቡ ተናግረ ጭራሽ ምላሽ ማለት የት እንደቀብሩ ደንከለ ነው።
መሬቱ አሁን ማዳበሪያ ባያገኝ ምንድን ነው የሚሆነው?
የሶስት ልጆች አባት የሆኑት የዚሁ ቀበሌ ነዋሪ አርሶ አደር እሁነቴ የአፈር ማዳበሪያ ተጠቅመው በሁለት ሄክታር መሬት ላይ ጤፍ በመስራት በየአመቱ ብዙ ኩንታል ምርት ያገኙ ነበር። ዘንድሮ ግን ጤፍ ያለ ማዳበሪያ ቢዘሩ በጣም ዝቅተኛ ምርት እንደሚያገኙ ያመለክታሉ።
እዚህ የማገኘው ጥቅም 10 ኩንታል ዳጉሳ አገኛለሁ። እዚህ
በአማራ ክልል በተለያዩ አካባቢዎች የሚገኙ አርሶ አደሮች ከባለፈው ሰኔ ወር ጀምሮ በየጊዜው የማዳበሪያ ይቅረብልን ጥያቄን ለማሰማት ጅራፍ እያነጉ ሰልፍ መውጣታቸው ይታወሳል።
ይህ ጅራፍ የገበሬ ምልክታችን ነው። እንዲያውም ቀንበር ሁላ እንይዛለን ብለን የነበረ ያው ከመኪናው ጋር ማመች ሆኖ እስኪ ባይሆን ጅራፍ ይህ ጅራፍ መሰቀሉ ነው። ዙሮ ዙርኛ ማዳበሪያ ካጣን፣ ዘር ካጣን፣ ያረስነው መሬት ካልተዘራ ይሄ ጅራፍ መሰቀሉ ነው። ምን ያደርጋል የሚል ምልክታችን ነው ይሄ።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ለክልሉ ምክር ቤት ባቀረቡት ሪፖርት ዘንድሮ ከፍተኛ የአፈር ማዳበሪያ እጥረት እንደተከሰተ ጠቁመዋል። ይህም ሆኖ 3 ሚሊዮን 350 ሺህ የአፈር ማዳበሪያ ለስርጭት እንደቀረበና 2.8 ሚሊዮን ኩንታል ለአርሶ አደሩ እንደተሰራጨ አስታውቀዋል። በባህር ዳር ዙሪያ ወረዳ ወራሚት ቀበሌ በማሳቸው ላይ ያገኘናቸው አርሶ አደር ተላይነ ሰንደቁ በጥቁር ገበያው በውድ ዋጋ የአፈር ማዳበሪያ ገዝተው ማሽላ መዝራታቸውን ይናገራሉ። ጤፍ ለመዝራት መሬታቸው አርሰውና አለስልሰው እየጠበቁ እንደሆነ ገልጸው ከመንግስት ግን አገኛለሁ የሚል ተስፋ እንደሌላቸው ተናግረዋል።
በፊት መጣላችሁ እያሉ ሲሆኑ ቆይና ከዚያ በኋላ ግን ምንድናሉ ፈልጋሽ ተነጋሪ ግብር ይሰኛ የለንም አሉ። ያው ለራሴ ኩንታል በስድስት ሺህ ብር ነው የገዙ ሌላ ከነጋዲ ማለት ነው። አሜዝዋን ሁለቶችን 12 ሺህ ብር ማለት ነው። እና መጥዋች በዚች ምጠው ይፈላግርች ነጋዲ አለ ሲባል ጊዜ አሁን እነዚያን ገዘውኝ እዚህ አንድ ለሁለት የዝዋ ለሁለት አካፈሉ አዚያም ማሽሎም ዝም ብለን ይቀር ያችም ያመጣት ያን የገዙት በዳጉሳ ነው። እነዚያን ገዝቼ እዚያ አድርጌ ነው የዘረውኝ እንጂ ማዳበሪያ የሚባል የለም። አሁንም ምን ለዚህ ሁለት ጤፍ እንትን ነበር አንድ ቀን ታገኛለች አንድ ቀን አታገኝም ይሰባለን።
የሀገሪቱ ብሔራዊ ቴሌቪዥን ጣቢያ የጅቡቲ ኤምባሲን ጠቅሶ ትላንት ባወጣው ዘገባ ከአንድ ሚሊዮን በላይ ኩንታል የአፈር ማዳበሪያ ጅቡቲ መድረሱንና በአጭር ጊዜ ውስጥ ወደ ሀገር ውስጥ ገብቶ ለአርሶ አደሩ እንደሚሰራጭ ገልጿል። እስካሁን 9 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ መግባቱን ያወሳው ኤምባሲው በቀሪ 15 ቀናት ውስጥ የአፈር ማዳበሪያ የጫኑ 7 መርከቦችን ለማስገባት ጥረት እየተደረገ እንደሆነም አክሎ ገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስተርን ለቅንብሩ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ሳምንታዊው ባህልና ማህበረሰብ ባህልና ማህበረሰብ ዛሬ ወደ ደቡብ ኢትዮጵያ ወስዶ ከአንድ ባህላዊ ልማድ ጋር ያስተዋውቀናል። እየደበዘዘ የመጣው የሲዳማ የፋሮ ባህላዊ ጭፈራ ትኩረት እንዲቸረው ተጠየቀ ነው የሚለው። የፋሮ የተሰኘው የሲዳማ ባህላዊ ጭፈራ ለአቅመ አዳምና ለአቅመ ሔዋን የደረሱ ወጣቶች የትዳር አጋራቸውን የሚያጩበት ነው። በሲዳማ ክልል መንግስት ባህልና ቱሪዝም ቢሮ የቢሮ የባህልና የታሪክ እንዲሁም የቅርስ ጥናት ዳይሬክተር አቶ ተፈራ ሌዳሞ የተዋደዱ የሲዳማ ወጣቶች ፍቅራቸውንና አድናቆታቸውን ለወደዱት ሰው የሚገልጹበት ባህላዊ እሴት እንደሆነ የገለጹትን ጠቅሶ ነው። ትውፊታዊ ምንነቱን አስመልክቶ ከባለሙያ ጋር ያደረገውን ቆይታ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንዲህ አቀናብሮ ያደረሰን።
በሲዳማ ባህል ውስጥ እድሜና ማህበራዊ ማዕረግን መሰረት ያደረጉ ባህላዊ ጭፈራዎች፣ ጫወታዎችና ክንዋኔዎች ስለሚኖራቸው ይነገራል። ከነዚህ መካከል አንዱ የኛው ጭፈራ ነው። ፋሮ ይባላል። ጭፈራውን በብዙ መድረኮች በማሳየት የሚታወቁት የሲዳማ የክነት ባለሙያዎች ትውፊቱ የላቀ ፋይዳ ያለው ባህላዊ ጭፈራ እንደሆነ ለቪዮ ይገልጿል። የክነት ባለሙያው አብራተው እሸም
ካራራያ ካራራያ ሆሌ ሐማ ወይ ሐማ ካሮ ቶኪ ቶኬቴያ ቶኬቴያ ሆሌ ሐማ ወይ ሐማ ሜሲቱ ሞ ፋያራያ ለምቦሌና ሆሌ ሐማ ወይ ሐካዲ ፋሮ የፍቅር ጫወታም ሆኖ በዛ ውስጥ ምንድነው የፍቅር ጥያቄ ትጠይቃለ እንድታገባ ማለት ነው። አንዷን ልጅ አገረድ እሷን ያሞጋገስኳት እኮ ነው።
በብዙ ሴቶች ዘንድ ቀድሞ ማፍቀርን መግለጽ የተለመደ እንዳልሆነ ይነገራል። ወይዘሪት መስረቱን ብቻ እንደምትገልጸው ከሆነ ግን የሲዳማ ሴቶች ለወደዱት ወንድ የፍቅር ጥያቄ ለማቅረብ አንቸገርም ብላለች። በፋሮ ጭፈራ በግጥምና በዜማ ጭምር ፍቅራችን በደንብ እንገልጻለን። ታዲያ ያ ማለት የፍቅር ጥያቄ አቀረብን ማለት ይላለች።
አሁን እሱ ፈልጎን ከሆነ ማለት ይታወቃል ፍላጎት እንዳለ ያቀዋል። ሌላ ፋሮ ሊረግጠኝ ወይ ከኔ ጋራ ሊጫወት ስመጣ ራሴን አልፈቅድም። ከሱ ጋራ ብቻ ነው ሄጄ ገፍትሬ አውጥቻ ጓደኛም ብትሆን ምንም ብትሆን አልሰማትም ገፍትሬ አውጥቼ ከሱ ጋራ ጫወታለሁ።
በሲዳማ ክልላዊ መንግስት የባህልና ቱሪዝም ቢሮ የባህል የታሪክና የቅርስ ጥናት ዳይሬክተር አቶ ተፈራ ሌዳሞ ስለ ፋሮ ምንነት ይናገራሉ።
ፋሮ ያላገቡ ወንዶችና ያላገቡ ሴቶች የሚጫወቱት ጫወታ ነው። ይሄንን የሚጫወቱት በተለያየ ጊዜ ነው የሚጫወቱት። ድግስ ሲኖር፣ ፊቼ ጫምባላላ ሲኖር፣ በዓላት ሲኖሩ እነዚህ ተባብረው ወጥተው በአንድ ላይ የሚጫወቱት ጫወታ ነው።
ዶክተሩ የፋሮን ታሪካዊ አመጣጥ ስልተምቱና እንቅስቃሴውን መነሻ በማድረግ በፍቅር የወደቁ ርግቦች ከሚያሳዩት ጫወታ ጋራ አገናኝተው ይገልጻሉ።
ለምቦሌ ይላሉ። አሁን ለምቦሌ ማለት እርግቧ እንደማለት ነው። ከዛ የመጣ እንደሆነ ነው ታሪክም የሚያወሳውና ይህንን ጫወታ ነው ፍቅራቸውን የሚገልጹበት።
አቶ ተፈራ ፋሮ ለአቅመ አዳምና ሔዋን የደረሱ የሲዳማ ወጣቶች የትዳር አጋርን የሚያጩበትና ወደ ሌላ ምዕራፍ ለመሸጋገር ዝግጁነታቸውን የሚያረጋግጡበት ባህላዊ ትውፊት ነው ሲሉ ተናግሯል።
ህፃናት አይጫወቱም። ከዛ ጀምሮ በዛ ተጫጭተው በዛው ተፋቅሮ ከተጋቡ በኋላ ያቆማሉ፣ ወደ ሌላ ተሸጋገሩ ማለት ነው።
በፋሮ ጫወታ ወይም ጭፈራ ወቅት መሳሳም አለ ወይ ተብሎ ለተጠየቁት
መሳሳም የለም። ይመስላል በሩቆ ሆኖ ለሚያዩና አገጭሎ የሚገናኙት። ያላገባች ልጃገረድ በስዳማ ባህል በጣም ከፍተኛ እንትን አላት። ጥንቃቄ ይደረጋል። እሷ ብቻ አይደለም የምትመጣው በነገራችን ላይ ይሄንን በፋሮ ስትጫወት ወንድሟ ወይም ያጎቷ ልጅ ወንድም ጎረምሳ ወንድም ካላት ወንድሟም አብሮ እየተጫወተ ነው ይከታተላታል። በጣም
በጭፈራው ወቅት እርስ በርስ ከተዋደዱም ሴቷ ለናቷ ወንዱም ለአባቱ ያሳውቁና ወደ ትጭጭት ሂደት ይገባል። በሚጨፍሩበት ወቅት የተዋደደው እንደሆነም ወንዱ ሴቷን በግጥምና በዜማ ያደናንቃታል ያሞካሻታል። ሴቷም እንደዛው
ለአባቱ ሄደው የከለን ልጅ ወድጃታለሁ በቃ ሄደህ ጠይቅልኝ ብሎ ይልካል። እንዳሁኑ ልጆች ሮጥ ብሎ ሄዶ ራሱ ተቀስ አርጎ ይዞ መሄድ ምናምን ብሎ ነገር የለም። በቃ እሷም ቀጥ ብላ ወደ ቤት ከወንድሞቿ ጋር ነው መጣችው ወደ ቤት ነው የምትሄደው።
እርሶ አግብተው የልጆች አባት ነዎት? ምናልባት የተጋቡት እህንን ጭፈራ ጨፍረው ነው ባለቤቱን ያገኙት?
እኔ ይሄ ከባድ ጥያቄ ነው። በእርግጥ እኔ ያው ጨፍሬ ሳይሆን በሆነ አጋጣሚ ነው ያገኘኋት። በዛ ነው የተጋባነውና በእርግጥ ባህሉ እንደዛ ነው። ባህሉ ይሄ ነው። እኔ በዚህ ባንጋባም እኛ አባትና እናቴ የተጋቡት በዛ ነው።
የጭፈራ ክዋኔው የራሱ የሆነም ያለባበስ ስርዓት አለው ብሏል የባህል የታሪክና የክርስትናት ባለሙያም አቶ ተፈራም።
ያላገባች ልጃገረድ የምትለይበት ጎዳዮ ትሰራለች። ጎዳዮ የሚባለው እዚህ ቁንጮ አይነት ትሰራለች። እዚህ ከፊት ለፊት ደግሞ ጌጣ ጌጦች አሉ። እሱን እንትን ታደርጋለች። ጸጉሯን ደግሞ ወደ ኋላ በክር ትሰራለች። በዛው ላይ ደግሞ የምትቀባባቸው ነገሮች በስመ አብ፣ ይሄ የፈረንሳይ ሽቶ ከምንለው በላይ የሚያውደውን ነው የምትቀባው። በጸጉሯ ላይም ቅቤ ከቅቤ ጋር አቀላቅሎ ሽታ እንዳይኖር።
ኦኬ። አገር በቀል
አገር በቀል አገር የተቀመመ ቅመም አለ ራሱ
ክልካ የለበት። ይኸው የፋሮ ጭፈራ ከጊዜ ወደ ጊዜ እየደበዘዘ እንደመጣ ይነገራል። የባህላዊ እሴቱን ማህበራዊ ፋይዳ በመገንዘብ ቀጣይነት እንዲኖረው ዘንድ ከወዲሁ ተገቢው ትኩረት ሊቸረውና ሊጠበቅ እንደሚገባው ባለሙያው ይመክራሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የባህላዊ ጫዋታውን ለሚመለከተው ቅንብር ዮናታን እናመሰግናለሁ። ክብራትና ክብራን፣ አሁን ሳይንስና ቴክኖሎጂ። በሎስ አንጀለስ ከተማ በሚገኘው የካሊፎርኒያ ዩኒቨርሲቲ ውስጥ ያሉ የሳይንስ ሰዎች ካንሰርን ለማከም ጥቅም ላይ የሚውለውን ኬሞቴራፒ የተባለ የሕክምና ዘዴ ወደፊት በአማራጭ ለመተካት የሚችል መሳሪያ ፈልስፈዋል። ጁሊያ ጄን ያሉ የላከችው ሪፖርት እንግዲህ ወልዴ እንዲህ ወደ አማርኛ መልሶታል።
ሰውነት በተፈጥሮ ያለውን በሽታን የመዋጋት አቅምን በመጠቀም የሚደረገው ሕክምና መሻሻል ሲያሳይ አንድ ቀን ካንሰርን ውጤታማ በሆነ መንገድ ማከም እንደሚቻል የባዮ ኢንጂነር ባለሙያ የሆነችው ነግን ሞጀዲ ትተማመናለች።
በሰውነት ውስጥ በሽታን የሚዋጉ ህዋሳቶችን በመጠቀምና ሰውነት በተፈጥሮ ያለውን የካንሰር እባጭን የማስወገድ አቅምን በመጠቀም የካንሰር ህዋሳቶቹን ማስወገድ ይቻላል። ይህ ለእኔ በጣም አስደሳች ነገር ነው።
የኢራን ተወላጅ የሆነችው ሞጀዲ እና እርሱም የባዮ ኢንጂነር ባለሙያ የሆነው ባለቤቷ ማሃዲ ሐሳኒ በሎስ አንጀለስ በሚገኘው የካሊፎርኒያ ዩኒቨርሲቲ ውስጥ ከህክምናና ከኢንጂነሪንግ መስክ የተውጣጡ አባላት ያሉበት የምርምር ቡድን አካል ናቸው። የምርምር ቡድኑ ሲምፍኖድ ብለው የጠሩትን የእርሳስ ላፒስ የሚያክል መጠን ያለውን ስፖንጅ መሰል የሆነና በራሱ ፈራርሶ ሊጠፋ የሚችል መሳሪያ ሰርተዋል። ተመራማሪዎቹ እንዳሉት መሳሪያው በካንሰር እባጭ ውስጥ እንዲገባ ይደረጋል። ከዛም ሰውነት በራሱ መከላከል ከሚችለው አቅም የተሻለ የመከላከል አቅም ያለውን መድኃኒት ይረጫል። ተባባሪ ፈጣሪውና የሞጀዲ ባለቤት የሆኑት ማሃዲ ሐሳኒ ተጨማሪ ነግሮናል።
ይህ ልክ በአቅራቢያ እንደሚገኝ የሰውነት ማሰልጠኛ የስፖርት ጂም ነው። ሴሎቹን ሰብስቦ ያሰለጥናቸዋል። ከዚያም ከመሳሪያው ሲወጡ የካንሰር እባጩን ለመዋጋት ዝግጁ ናቸው።
በዩኒቨርሲቲው የኢሚኖሎጂ ፕሮፌሰር የሆኑትና ሞጀዲን በጥናቷ የሚያማክሩት ማኒሽ ቢዩት እንደሚሉት
ሐሳቡ ካንሰርን የሚዋጉት ወይም የካንሰርን ሴሎች የሚገድሉት ቲ ሴሎች ስራቸውን እንዳይሰሩ የሚያደርጉትና የቁጥጥር ስራ ድርሻ ያላቸውን ሌሎች ቲ ሴሎች ማገድ ነው።
ይህ ሰውነት በተፈጥሮ ያለው በሽታን የመከላከል አቅም ሁሉንም የካንሰር አይነት እንዲዋጋ በር ይከፍታል። የጡት ካንሰርን ብቻ ሳይሆን ሁሉንም አይነት የካንሰር እባጮችን ለመዋጋት
አጥኚዎች የሰሩትና ሲምፕኖር የተሰኘው መሳሪያ የጡት ካንሰር ባለባቸው አይጦች ላይ ተመክሮ 80% በሚሆኑት ላይ የካንሰር እባጩን ቀንሷል። የካንሰሩን ወደ ሌላ የሰውነት ክፍል መሰራጨቱን ደግሞ 100% አስቆሟል። አጥኚዎቹ በሰው ላይ የሚያደርጉትን ሙከራ በመጪው የፈረንጆች 2024 ለመጀመር ተስፋ ያደርጋሉ። ቴክኖሎጂው በተቻለ ፍጥነት ካንሰርን ለማከም እንዲውልም ያልማሉ።
እንግዱን ለዚህኛውም ዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ሌላ የሳይንስና ቴክኖሎጂ ቅንብርም አለን። ወደ ገርቤት ኬንያ ይወስድናል። የሞምባሳን የቆሻሻ ችግር ለመቅረፍ የሚረዳ መተግበሪያ የሰሩት የቀድሞይቱ የጥርስ ሐኪም ታይባ ሀቲማ በሙያቸው የጥርስ ሐኪም ናቸው። ትኩረታቸውን ወደ አካባቢ ደህንነት ያዞሩት በጥርስ ሕክምና ሙያቸው ለሰባት ዓመታት ከሰሩ በኋላ ነው። ከልብ የሚወዱ ስራ የአካባቢው ደህንነት ጥበቃ መሆኑን ሲያሳውቁ በዚያ አቅጣጫ መሰማራታቸውን ነው የተናገሩት። እናም ሐኪሚቱ በኬንያዋ ሞምባሳ ጠረፉን ይዞ የሚከማቸውን ቆሻሻ ለማስወገድ የሚረዳ መተግበሪያ ፈጥረው እየተንቀሳቀሱ ናቸው። ሳይዳ ስዋህሌ ከሞምባሳ ያጠናቀረችውን የዚህን ዘገባ ለዛሬው የቴክኖሎጂ ፕሮግራም ቆንጅታየ እንዲህ አሰናድተዋለች።
ይህ የሞምባሳ አሮጌው ሰፈር ኦልድ ታውን ነው። መንገዶቹ ሁሉ ያረጁ የመሆናቸውን ያህል የቆሻሻ ማስወገጃውም ስርዓት እንደዚያው እጅግ ያረጀ ነው። ከእንግዲህ ግን ሞምባሳ ከወረሳት ቆሻሻ እፎይታ ልታገኝ ሳይሆን አይቀርም። የቆሻሻ ማጠራቀሚያ ጣቢያዎች ተቋቁመዋል። የተሰበሰበውን የፕላስቲክ ቆሻሻ ወደ ተቀባዮቹ ጣቢያዎች የሚወስደው ጋሪም ወደ ሳይዳ ስዋሬ ቤት እየደረሰ ነው።
I get from the ceremonies, any ceremonies or outside.
ፕላስቲኮቹን ሰርግም ይሁን ማንኛውም ድግስ ቦታ ሲሄድ ሰበስባለሁ። ደጅ ላስቲክ ካየው ሰበስባለሁ። ደናም ላስቲክ ይሁን አይሁን አነሳለሁ። ጠንካራዎቹን ፕላስቲኮች ተመልሰው ጥቅም ላይ የማይውሉትን እነሱንም ወስዳለሁ።
ፕላስቲክ የተሞሉት ከረጢቶች ወደ አነስተኛ ጣቢያ ይወሰዱና እዚያ ይመረጣሉ፣ ይመዘናሉ። ከዚያም ሷሬ ለሰብሳቢዎቹ ማበረታቻ የሚሆን ምግብ የሚገዙበት ትንሽ ገንዘብ ይሰጣቸዋል።
Most women check their plastic to Bostaka because we
አብዛኞቹ ሴቶች የሰበሰቡትን ፕላስቲክ ቦስታካ ኢንተርፕራይዝ ወደሚባል ድርጅት ይወስዱና ያስረክባሉ።
የዚህ ጥረት ዋናዋ አንቀሳቃሽ ታዲያ ታይባ ሀቲሚ ናቸው። ቦስታካ የተባለውን የቆሻሻ ማስወገጃ መተግበሪያ ወይም አፕ የፈጠሩት የቀድሞዋ የጥርስ ሐኪም እሳቸው ናቸው።
The main feature of the Baustaka app is the plastic.
የባውስታካ ዋናው ስራ ፕላስቲኮቹን በመልክ በመልካቸው መለየትና መሸጥ ነው። ፕላስቲኮቹን በየመልካቸው ለይተን ስንሰበስብ የጤና አገልግሎት የሚያስገኝ ነጥብ እናጠራቅምበታለን። ምክንያቱም ዝቅተኛ ገቢ ያላቸው ማህበረሰቦች በሆስፒታል የጤና አገልግሎት ለማግኘት የሚያስፈልገውን ክፍያ ለመክፈል አቅም የላቸውም። የምናገኘውን ነጥብ ለርሱ እናውለዋለን።
ሀቲሚ የሰሩት መተግበሪያ ሌላም ጥቅም አለው። ሞምባሳ ውስጥ በየሰፈሩ ከስነ ስርዓት ውጪ ቆሻሻ የሚደፉትን በርካሽ ዋጋ የሚሰሩ የቆሻሻ ሰብሳቢ አገልግሎቶች የየአካባቢው ነዋሪዎች እያደኑ ያስቆሟቸዋል ወይም ለሚመለከተው አካል ይጠቁሙበታል። ራሂም ዋሱ የባውስታካ የሽያጭ ክፍል ኃላፊ ናቸው። እንዲህ ሲሉ ያስረዳሉ።
Another important feature of the
አንዱ የባውስታካ መተግበሪያ ያደረገው ነገር ነዋሪው ህግ ተላልፈው ያለ ቦታው ቆሻሻ የሚደፉትን ሰዎች እየተከታተለ የሚጠቁሙበትን መንገድ ማመቻቸቱ ነው። እኛም የምንፈልገው ማህበረሰቡ ራሱ እንዲቆጣጥርና እርምጃ እንዲወስድ ነው።
ሞምባሳ የሚገኘው ሎተስ ሆቴል ኃላፊዋ ራሃብ እንዴሩም ይህ መተግበሪያ ማህበረሰቡ ድርሻውን እንዲወጣ እያመቻቸ መሆኑን ይናገሩለታል።
የፕላስቲክ ቆሻሻውን የሚሰበስቡ ሰዎች አሉን። ማህበረሰቡም ኩባንያዎቹም ሁላችንም ተባብረን ነው የምንሰራው። እንደ ሞምባሳ ነዋሪዎች ላለው የፕላስቲክ ቆሻሻ ብክለት ለማስወገድ በህብረት ጥረት እያደረግን ነው።
የባውስታካ መተግበሪያ መስራች ሀቲሚና ሌሎቹም ሞምባሳን የቀድሞ ክብሯን እንመልስላታለን ብለው ተነስተዋል።
My dream is to have the recycling infrastructure.
ህልሜ ሞምባሳ ላይ የተጣሉ ፕላስቲኮችን መልሶ ጥቅም ላይ እንዲውሉ ማድረጋ ማዕከል ማቋቋም ነው። ቆሻሻን ወደ ኢነርጂ የሚለውጥ ተቋም እንዲኖር እንፈልጋለን።
በርግጥም ሞምባሳ እንደርሳቸው ያሉ ሰዎች ምስጋና ይግባቸውና ያንን ህልም ለማሳካት አንድ እርምጃ የተራመደች ይመስላል።
ከሙምባሳም ተሻግሮ ሌላ አካባቢ ተቀም ያለ አገልግሎት የሚሰጥ ይመስላል። ቆንጂን ታየን ለዝግጅቱ አመሰግናለሁ። ክብራትና ክብራን ለምሽት ያዝነውንም በዚሁ አጠናቀቅን። አስተናገድኳችሁ አሉላ ከበደ ከፍራን ኃይሉና ከተቀሩ ባልደረቦች ጋር ተሰናበትኩ። እንገናኝ። ሰላም ደናደሩ።